ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳ ማጽናናት ይቅርና ስለ ሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ሐሙስ ሰኔ 25 ቀን 212 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይጠበቅብናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስና ድርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 25 ቀን 2012 ዓመተ ምህረት ነው። በቅድሚያ ዜና በማስከተልም በረቡዕ ምሽት አስተላልፈነው የነበረው ሐተታን ሁለተኛ ክፍል እናቀርባለን። ከዚያም መይሳው ከምዕራብ አሜሪካ መወለድ ቋንቋ ነው በሚል ርዕስ የላኩልንን ጽሑፍ በመጨረሻም ከአንድ ዓመት በፊት ሰኔ 15 ቀን 2011 ዓመተ ምህረት የፍራት ፖለቲካና መዘዙ በሚል ርዕስ ቀርቦ የነበረውን ሐተታ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ሐሙስ ሰኔ 25 ቀን ጀዋር መሐመድ በቀለ ገርባና አብሯቸው የተያዙ የነበሩ ሰዎች በሙሉ በአራዳ የፌደራል የመጀመሪያ ደረጃ ፍርድ ቤት መቅረባቸው ታውቋል። አቃቤ ሕጉ ለተጨማሪ ምርመራ ጊዜ በመጠየቁ በቀለ ገርባ በሐምሌ 6 ቀን ጆሃር መሐመድ ደግሞ ሐምሌ 29 ቀን እንዲቀርቡ ትዕዛዝ ሰጥቷል። በሌላ በኩልም በሐጫሉ ግድያ በቀጥታ ተጠያቂ በመሆን የተጠረጠሩ 3 ሰዎች ሁለት ወንድና አንድ ሴት በዚሁ ፍርድ ቤት ቀርበው የ14 ቀን የምርመራ ጊዜ ፍርድ ቤቱ ለምርመራዎቹ ሰጥቷል። ረቡዕ ሰኔ 24 ቀን ማታ የፌደራል ፖሊስ ኮሚሽነርና የፌደራል አቃቢ ሕግ ኃላፊዎች በሰጡት መግለጫ ማክሰኞና ረቡዕ በኦሮሚያና በአዲስ አበባ በደረሱ ግጭቶች የ81 ሰዎች ሕይወት ያለፈ መሆኑንና ከነዚህ ውስጥ 3ቱ የጸጥታ ኃይል አባላት መሆናቸው ገልጿል። በዚሁ ቀን ማታ በተሰጠው መግለጫ በእለቱ እስክንድር ነጋና ሌሎች ጓደኞቹ መያዛቸው የተገለጸ ሲሆን በቁጥጥር ስር የዋሉት በአዲስ አበባ ግጭትና ሁከት እንዲፈጠር በመጠርጠራቸው ነው ተብሏል። ሐላፊዎቹ እነ ጀዋር የተያዙበት ወንጀል ከአስክሬን መቀማቱ ጋር ብቻ ሳይወሰን ቀደም ብሎ በአዲስ አበባ ላይ ተጀምሮ አዲስ አበባ ላይ የሚያልቅ የአመጽ እንቅስቃሴ የመብራት እቅድ ወጥቶ በጀት ተመድቦለት አመራሮችን ለመግደል ከነበረ ሙከራ ጋር በተያያዘ ነው በማለት ገልጸውታል። መርመራቸውም የታቀደ የተጠናና ረጅም ጊዜ የደም አበል ለመፍጠር ሴራ የነበረ መሆኑን አሳይቷል ብሏል። ከዚህ በፊት በጀዋር ቀስቃሽነት የሞቱት 86 ሰዎችንና ሆስፒታል ከገቡ በኋላ የሞቱትን 11 ሰዎች ጨምሮ በአጠቃላይ የ97 ሰዎች ሕይወት ያለፈበትን ሁኔታ እንዲሁም በተለያዩ ጊዜ ግለሰቦቹ በሚዲያ ላይ እየወጡ የሚያስተላልፏቸው የጦርነትና ብሔርና ከብሔር ለማጋጨት ስርዓት ለማፍረስ የሚደረጉ የተለያዩ ቅስቀሳዎች በመርበራ ውስጥ ተካተው የሚታዩ መሆናቸውን ሐላፊዎቹ አብራርተው ገልጿል። የአዲስ አበባ ፖሊስ ኮሚሽን በሰጠው መግለጫ በአዲስ አበባ ውስጥም ምክንያት ማክሰኞና ረቡዕ ዕለት በአዲስ አበባ የጸጥታ መደፍረስ እንዳጋጠመና በግርግሩም ቢያንስ 10 ሰዎች ሕይወታቸው ማለፉን ገልጿል። ሕይወታቸው ካለፈው መካከል 2 ፖሊሶች ሲሆኑ በሌሎች 57 የፖሊስ አባላት ላይ ጉዳት ደርሷል ተብሏል። ኖሪዎቹ ህይወታቸው ያለፈው በቦምብ በጥይት በድንጋይና በመሳሰሉት መሳሪያዎች መሆኑን ሐላፊዎቹ ገልጸው አብንና ባልደራስ የብሔር ግጭት እንዲፋፋም ሲቀሰቅሱ ነበር በማለትም ወንጅለዋቸዋል። ረቡዕ ሰኔ 24 ቀን በተለያዩ የኦሮሚያ ግዛቶች ግጭቶች መከሰታቸውና ግጭቶቹም ቁጥራቸው ያልታወቀ ሰዎች ህይወታቸው ያለፈ ከመሆኑ ባሻገር ጉዳት የደረሰባቸው መኖራቸው ተዘግቧል። በአምቦ ከተማ ረቡዕ ሰኔ 24 ቀን የሐጫሉን አስክሬን ቀምቶ ወደ አዲስ አበባ ለመመለስ በተደረገ ሙከራ ላይ የፈነዳው ቦምብ የሐጫሉን አጎት ጨምሮ ቢያንስ የ5 ሰዎችን ህይወት አጥፍቷል። ሐጫሉ በአምቦ ከተማ እንዲቀበር የቤተሰቡ ፍላጎት መሆኑን ዘመዶቹ በተለያዩ ሚዲያዎች የገለጹ ሲሆን ሐሙስ ሰኔ 25 ቀን የጸጥታ ውጥረት ባለበትና አነስተኛ ሰዎች በተገኙበት አስክሬኑ ተቀብሯል። በአምቦ ስታዲየም በነበረ አሸኛኘት የነበረው የሰው ቁጥር አነስተኛ ከመሆኑም በላይ የአገዛዙ ከፍተኛ ባለስልጣኖች አንዳቸውም ያልተገኙ መሆናቸውን የዜና ምንጮች ዘግበዋል። አነስተኛ ሰው እንዲገኝ የተደረገበት ምክንያት የጸጥታ ችግር መሆኑ ተነግሯል። በሌሎች አካባቢዎችም በተለይም በሐረርና በአርሲ አካባቢዎች በዛሬው ቀን የተቃውሞ እንቅስቃሴዎች እንደነበሩ ለማወቅ ተችሏል። የጸጥታ ኃይሎች ተቃውሞዎችን ለማስቆም እርምጃ መውሰዳቸው ሲነገር ምን ያህል ጉዳት እንደደረሰ ግን ማወቅ አልተቻለም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በኢትዮጵያ ያለው ያልተረጋጋ ሁኔታ የኮሮና ቫይረስን ምርመራ ያሰናከለው መሆኑ ታውቋል። የምርመራው መጠን በእጅጉ የቀነሰ ከመሆኑም በላይ በተገቢው መንገድ ከቦታ ቦታ ተዘዋውሮ ናሙናዎችን ለመሰብሰብና ምርመራ ለማካሄድ አስቸጋሪ ሁኔታ መፈጠሩ ባለሙያዎች እየተናገሩ ይገኛሉ። የኢንተርኔት አገልግሎት በመቋረጡም መግለጫዎች በስርዓት ለማሰራጨት አለመቻሉ ታውቋል። በመጨረሻም ማክሰኞ ሰኔ 23 ምሽት ላይ በደቡብ ምዕራብ ለንደን ዌምብልደን በሚባል ቦታ የነበረውን የአጼ ኃይለ ሥላሴን ሐውልት ያፈረሱትን ግለሰቦች የለንደን ፖሊስ እያፈላለገ መሆኑ አስታውቋል። ወደ 100 የሚጠጉ ሰዎች ሐውልቱን ሲያፈርሱ የተመለከቱ የዓይን እማኞች ስለደረሰው ሁኔታ ለፖሊስ መረጃ እየሰጡ ሲሆን የሐውልቱን አፍራሾችና በዚያኑ ቀን በለንደን በሚገኙ የኢትዮጵያ ኤምባሲ ላይና ከኤምባሲው ሲወጣ የነበረ አንድ ባለ ጉዳይ ኢትዮጵያዊ ላይ ጉዳት ያደረሱትን ሰዎች ፖሊስ እያፈላለገና ምርመራ እያካሄደ መሆኑን ገልጾ እስካሁን የተያዘ ሰው አለመኖሩን አስታውቋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ነው ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን።
ኢትዮጵያ ግርማ ተገፎ የልጆቿ
የሐሙስ ሰኔ 25 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ያረረበት ያማስል ክፍል 2 በተፈጠረው ቀውስ ሌላ የሚጠቀመው የኮሎኔሉ አገዛዝ ነው። ከወዲሁ ተፎካካሪ የሚላቸውን ቀፍድዷል። የሚጠላውን የባልደራስን መሪ አስሯል። በግርግሩና ረብሻው ወደ 100 ሰው መሞቱ አላሳሰበው። ለሟቾቹ በተሰብ የሐዘን መግለጫ አልሰጠም። ለሞተው ዘፋኝ ብቻ እንጂ አቋሙና ልቡ ከነማን ጋር ብቻ እንዳለም ግልጽ ነው። እንደገና ኮሎኔሉ የሚመራው ዘረኛ አገዛዝን ነው። ኢትዮጵያ ሲል በራሱ ቋንቋ ፉገራ ብቻ ነው። ጀነራል አሳምነው ጽጌ ባህር ዳር ሆኖ መፈንቅለ መንግስት ሊያደርግ ነበር ብሎ የቃዣውን ዜጎች ያመኑለት መስሎት የትላንት ጓደኞቹንም መፈንቅለና ግድያ ሊያካሂዱ ነበር ብሎ በችኮላ ከሷል። የቄሮዎቹን ነፍሰ ገዳይ አለቃ ማን በክብር ጋብዞ ከመጀመሪያው ህዝብ ላይ አስተማራው? ባለፈው አገዛዙ ሊይዙኝ ነው ብሎ ለፍልፎ ከመቶ በላይ ህዝብን ሲያስጨርስ መች ነካው? ባለውለታይ ነው ብሎ አመሰገነው እንጂ መፈንቅል ለሚለው በቂ መረጃ ባይኖርም ሞካሪዎቹ በሞላ ጭራሽ ቀሽሞች ናቸው ካልተባለ በስተቀር ጽንፈኞቹ እንደጠሉትና እንደተነሱበት ኮሎኔሉ ማውቋል። ከነሱም ከወያኔ ጋር መመሳጠራቸውን እኛም ቀደም ብለን ጠቅሰናል። ባለምንጫው ደግሞ የካታርና ግብጽ ወዳጅ መሆኑ ሚስጥር አይደለም። ኮሎኔሉ ደግሞ ከካታር ጣውንት ከሳውዲና ኤሚሬትስ ጋር ነው ሰልፉ። ጽንፈኞቹ በኮሎኔሉ ወጥመድ መግባታቸው ግልጽ ሲሆን ሴራው በአሜሪካኖቹ አማካሪዎቹ የተዘጋጀ ነው ወይስ ለእንዲህ አይነት ተንኮል ራሱም ይችልበታል ለሚለው ጥያቄ መልስ መስጠቱ አስፈላጊ አይደለም። የዘፋኙ አስከሬን በአዲስ አበባ ይቀበር ባምቦ አሁን እንደሆነው ከቤተሰቡ ውጭ ለማንም አንገብጋቢ ጥያቄ ባልነበር ያሉ ታዛቢዎች አስከሬኑ በአዲስ አበባ ካልተቀበረ ብለው ከዚህ በተያያዘ ግድያና መፈንቅል አዘጋጅተው ነበር የሚለው ክስ ትንሽ ፈረንጆች እንደሚሉት በጸጉር መጎተት ቢመሰል አያስገርምም። መፈንቅል ወታደራዊ ይዘት አለው። ቆልፍ ቦታዎችን፣ ሬዲዮና ቴሌቪዥን ጣቢያዎችን መያዝ ወዘተ። አስቸኳይ ጊዜ አዋጁና መፈንቅልስ እንዴት ይሄዳሉ ሌላ ችግር ነው። ያገዛዙን መሪዎች በአዲስ አበባ ቢገርሉ ከዚያስ ምን ሊያደርጉ ነበር? በጥብጥ በቀጥታ ወደ መፈንቅል አያመራም። ምን ዝግጅት ነበራቸው? ወታደሩን ወያኔም መከላከያ ሚኒስትሩም ሊይዙላቸው ከነበር ለምን ሚኒስትሩ አልተያዘም? ብዙ ጥያቄዎች አሉ። በጀነራል አሳምነው ጽጌ እንደፈጸሙት ሁሉ ተዘጋጅተው ራሳቸው ያቀዱትን በስራ ሲያውሉ መፈንቅል የሚል ሽፋን ፈጥረዋል የሚሉም ብቅ ብለዋል። አገዛዙ ሀቁን ሁሌም ስለሚደብቅና ሐሰት ስለሚጎነጉን ቢጠረጠር ሲያንሰው ነው። የኢንጂነር ስመኝ ጉዳይ አደፋፍኖት አይደል የቀረው? ቦምብ ወረወሩብኝ ያላቸው ሰዎች ጉዳይ የተደረሰ? ባለምንጫውና ጭፍሮቹ ከአጣዬ እስከ ሐረር ወንጀል ሲፈጽሙ ማን ተከታትሎ ያዛቸው? ማንስ ስለፈርዳ ቀረባቸው ጎጥነትን ሆነ ዘረኛ ወሮበላትነትን ያስፋፋው አገዛዙ ራሱ የዚህ ሰለባ ቢሆን አያስገርምም። ለማንኛውም ግን ኮሎኔሉ የአባይን ግድብ ጉዳይ አጥዞ መመለሻ ባጣበት ሌላ የህዝብን ቀልብ ዘወር የሚያደርግ ጉዳይ ማግኘቱ ደስታው ነው። ለዘፋኙ መገደል ተጠያቂም ራሱ ነው። የህገ ወጥነት ባህል በመስፋፋቱ የፖለቲካውን ትግል መስክ በማጨቅየቱ ዘረኞችና ጽንፈኞችን ነጻ ማድረግ በመስጠቱ እስክንድርን ነጋጠባ ሲያሰር ባለመንጫውን ነጻ በመተው የጥላቻ ዘመቻው ያገዛዙ ወልድ ነው። በዘፈንም በንግግርም በቀስቀሳም በራዲዮም ራሱ በተካፈለበት ሐውልት ስራም ወዘተ ሁለት ዓመት ሙሉ በአያሌው አማራውና አጼ ምኒልክ ላይ ዘምቷል። ይሄን ለማስቆም ቅንጣትም አልጣሩም ይበልጥ አስፋፉት እንጂ። ዘፋኙ ተገደለ ብለው ጉዳዩ በማይመለከተው አማራ ላይ ይኸው የተዘጋጀውን ግፋቸውን ፈጽመው ሰቅለው አቃጥለው ከመቶ በላይ ገደሉ። ሐውልቶችን በአገር ውስጥም በእንግሊዝ አገርም አፈረሱ። የፈሪዱላቸውን ሰነዘሩ። ድሮም መንጋ ፈሪ ነው፣ ብዙ ጭንቅላት ቢኖረውም አንዲትም አንጎል የለውም ተብሎ የል። ሕግና ስነ ስርዓትን እናስከብራለን ካሉ ፍትህ መከበር አለበት። የፍትህ ተቋሞችን ባገዛዙ ስር አድርጎ ቲያትር መስራት መቆም አለበት። ወንጀለኞች ሁሉ ይያዙ ከተባለ የሸኔው አጋር የሆኑት ወያኔዎች፣ በሙስና አገራችንን ያጠፉት ወያኔዎች፣ የእስረኞችን ደብዛ ያጠፉት ወያኔዎች፣ በቅማንት ነፍሰ ገዳዮችን ያሰማሩ ወያኔዎች በቅድሚያ በተቻለበት ሁሉ በቁጥጥር ስር መግባት አለባቸው። ለቀውስና ብጥብጡ ለግድያውና ፍጅቱ ተጠያቂ ራሱም የኮሎኔሉ አገዛዝ ነውና ከስልጣን ወርዶ የሽግግር መንግስት መቋቋሙ ወሳኝና ሊታለፍ የማይችል እርምጃ ነው። ኮሎኔሉ በያዘው ድርቆ በመቀጠል የግል ፍጹም ስልጣኑን እውን ሊያደርግ እስከጣረ ድረስ ብልጽግና ሳይሆን ክስረት፣ ሰላም ሳይሆን መናወጥና መበጥበጥ የኢትዮጵያና ያገዛዙ እጣ ሆኖ ይቀጥላል። አንድ ቀን በሀቅ ደግሞ ኮሎኔሉ ከቤተ መንግስት በቃሬዛ መውጣቱ አይቀሬ ይሆናል። ተቃውሞን በግድያ ማስተናገድና ህጋዊ ስርዓትን ማፈራረስ የጨቋኝ ገዢዎች መለያ ሆኖ ቆይቷል። ዛሬም አንዳንድ ህሊና ቢሶች ሊያዳንቁልን የሚሞክሩት የመንግስቱ ኃይለ ማርያም አገዛዝ ለእስር የተዳረጉትን የቀድሞ መንግስት ባለስልጣኖች፣ ሚኒስትሮችና የሀፓን ደጋፊ መኮንኖችን የረሸነው በራሱ ውሳኔ ተንተርሶ በህገወጥ መንገድ በውድቅት ነው። እነ ጀነራል ታደሰ ብሩና ብዙዎችም በግፍ ተገድለዋል። የአብዮቱን አካሄድ በዚህ ከመጀመሪያው አበላሸው፣ አጣመመው። ከጓደኞቹ ጋር የነበረውን አለመግባባትም የፈታው በግድያ ነው። መለስ ዜናዊም እነ ተክሉ ሐዋዝና ሌሎቹን ረሽኖ ነው ስልጣኑን ያደላደለው። የህዝቡንና በኢህአፓ ላይ የፈጸመውን ወንጀልና ግድያ ሳናነሳ ማለት ነው። ኮሎኔሉም ተቃውሞ ብቅ ሲል ወዲያውኑ ወደ ግድያ ዞር ያለ ሲሆን ጠላት ያለው አማራ ላይም እነ ባለመንጫዎችን ያሰማራው ራሱ ነው። ስለዚህ የጎረበጠን ሁሉ በጥይት መሸኘት ለገዳዮች ቢቀናቸው ምንም አያስገርምም። የግል ስልጣን ዘረኛ ቡድን የበላይነት ፍለጋው ያከትምና ሁሉን አቀፍ የሽግግር ሂደት ተደርጎ በሰላማዊ መንገድ መፍትሄ ይፈለግ። አዎ ብዙ ጭቅጭቅ ያስከትላል፣ ግን ደም ከመፋሰሱ የተሻለውና መመረጥ ያለበት ነው ስንል ይኸው አምባገነኖች አግደውን ስቃያችንን፣ ችግራችንን፣ ቀውሳችንን አበዙት። ዘፋኙን ገድለን ሴራችንን እውን እናደርጋለን ያሉት ማን ሆኑ ማን አይሳካላቸውም። ያልጠበቁትን ቀውስ ይቀፈቅፋሉ፣ የራሳቸውን ውድቀት ያፋጥናሉ። ይህ የማይቀር ነው። ደግመን አገር አጥፊዎች ወጥመድ አዘጋጅተው ግቡ ሲሉን ዘው ማለቱ አገር ያሳጣናል ስንል አስጠንቅቀን ነበር። እርስ በርስ ግጭትን ሲቀሰቅሱ እሰይ ብለን ወንድም እህትን ለመግደል መነሳት ጀግንነት ሳይሆን ከብትነት ነው። የመንጋው ጩኸትና ሜንጫ ይህን ድንቁርና ያሳያል። መንጋው ማን እዚህ አደረሰው ስንል ደግሞ ኮሎኔሉና አጋሮቹ እንደሆኑ ማንም አይክድም። በግርግር ኮሎኔሉ መብትና ሕግ ጥሶ በበቀልና ስልጣን ጥም ብቻ እንዳይሾፈር ተቃውሞ ድምፅን ማሰማት ያስፈልጋል። ሕግ ይከበር፣ የወያኔን ሕግ አራዊት ጠብቆ ይዞ ፍትሕ ከቶም ሊጠበቅ አይችልም።
የሽግግር ሂደት አማራጭ እንደሽ መሆኑ ዛሬም በገሃድና በግልጽ እየታየ ነው። በዚህ በዚያም ህግ ተጥሶ ልጆቻቸውና ወዳጆቻቸውን ላጡ ቤተሰቦች ያጽናቹ እንላለን። ዘረኝነት ሁሌም የጥፋት ምንጭ ነው። አምባገነን ስርዓትም አገርን መቼም ከቀውስ አያወጣም። አባይ ግድብ መገንባቱ ወሳኝ ነው ከተባለም ለዚህ ግድብ ለመድረስ በቀድሚያ ኢዲሞክራሲያዊውንና ሉዓላዊነታችንን ያስረከበው አገዛዝን ማስወገድ ያስፈልጋል። ለኢትዮጵያ ህዝብ ትግል ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ቀጣይ ጽሑፍ መወለድ ቋንቋ ነው ይሰኛል። በአቶ መይሰው ከምዕራብ አሜሪካ። መወለድ ቋንቋ ነው እንዲሉ አገር በጥላት ስትወረርም ሆነ ህዝባችን ለነጻነቱ ሲታገል አርበኛና ባንዳ ብለው ጎራ የለዩት ወገኖች ሁለቱም የአንድ አገር ዜጎች መሆናቸውን ያጤኗል። በርግጥም መወለድ ቋንቋ ነው እንዲሉ በመወለድ ከሆነ አርበኛውም ኢትዮጵያዊ ነው ባንዳውም እንዲሁ ለማለት ነው። የባንዳ ተዳሩ ቀዝቃዛ ነው ቤቱ ቢበላ አይተረቃ ብኩን ነው ህይወቱ ብሎ የዘመረው አዝማሪም ኢትዮጵያዊ ነው። ገዳይ ጉላና ከዛ ፈሰሱ ባንዳ ማራኪ ከነፈረሱ ብሎ መስክርነት የሰጠው ኢትዮጵያዊ ነው። ጀግና ተወድቆ ነጻ ባወጣት አገር ባንዳና ስደተኛ መሾሙም ሌላው መጽሐፍ ነው። ስለዚህ በመወለድ ሳይሆን ዜጎች የሚለዩት አሁንም አገር ጭንቅ ላይ በወደቀችበት ጊዜ ባሳዩት ተጻራሪ አሰላለፍ ነው። ማለት አገር በጠላት ስትወረርና ህዝብ በጠላት እጅ ሲወድቅ አርበኛው ህዝብን ወግኖ ለአገሩ ሲዋደቅ ባንዳው ለነዋይ ተወድቋል። ሀቁ ይሄ ነው። ለክፉም ለደጉም ይህ በሁለቱ ተጻራሪ ገጸ ባህሪያት መካከል ያለው ቅራኔ ደግሞ ፖለቲካዊ ይዘትና ቅርጽ ይዞ ብቅ ካለ መዘዙ ብዙ ይሆናል። እንደ ወያኔና ኦነግ አይነቱ ጠባብና እንደ ቄሮ አይነቱ ስዳደግ ሁሉን ኬኛ ከሚል ንፉግ ፍላጎት ስለሚነሳ አገርን ለማፍረስና ህዝብን ለማመስ ጊዜ አይፈጅበትም ማለት ነው። ስለዚህ እንድንርሱ ሳይሆን እንደ ጥሩ ዜጋ በፖለቲካ ዓላማ ውስጥ መታገልም ሆነ መዋደቅ ያለብህ ታላቅና ውድ ለሆነችው እናት አገርህና ሉዓላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መንሻና መዳረሻቸው ይህ መሆን ሲገባው ከጫፍ ጀምረው ማሃሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው አፍራሽና ጎዶሎ በመሆኑ መዳረሻቸውም አገር ማፍረስና ህዝብን በጎሳና በቋንቋ ከፋፍሎ ማፋጀት ነው። እንጨት ላሳሪው እሾህ ላጣሪው እንዲሉ የነርሱም ተፈንታ በሄዱበት ደመከል ሆኖ መቅረትና በታሪክና በቀጣዩ ትውልድ ሲረገሙ መኖር ብቻ ነው። ለዚህ ወያኔዎች ቁጥር አንድ ምሳሌዎች ናቸው። ጎሰኞች ጭራ ቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አግራውዳሚና ጭራ ቀረሽ ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም አፍራሽ ነውና ጎዶሎ ከሆነ የመንደር ጨዋታ ውጪ ፍትህ፣ ሰላም፣ ፍቅርና አብሮነት የሚባል የወለሃብት አያውቁም። ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸውና ከሰው መሃል ቆመው ሆድ የሚበሳቸው ልበቢቶች መሆናቸው አገር ያወቀው ፀሐይ የሞቀው ዋንኛ መለያ ጸባያቸው ነው። አሁንም ወያኔዎችን አይቶ ማየት ነው። ኦነጎችንም እንዲሁ። ድሮም ቢሆን ገና ከ30 አመታትና ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቆሾን ሰንቀው የሰውን ልጅ አስክሬን ላሞራና ለምስጥ እየቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር አያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር። ምከረው ካልሰማ መከራ ይምከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬ እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀን ጅብ ስምሪታችሁ ለመግታት ቆርጠን ተነስተናል ሊላቸው ይገባል። ጊዜው ከፍቷልና መሽቶባቸዋልና ወርህ በሷቸዋልና ህዝቡ በእያለበት የሰከረ አሳ አመለጠህ ብሎ ሊነሳባቸው ይችል ዘንድ ጊዜው ይገድላል እንላለን። በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወኔን የሰነቀ አገራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለው አቋም ይዞ የሚነሳው የአንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክቡር ለሆነው የሰው ልጅ ሉዓላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ፣ ለዲሞክራሲና ለአንድነት ነው ለማለት ነው። ባጭሩ የኢትዮጵያ ህዝብ እየታገለ ያለውና መታገል ያለበት ለተሸራረፈና ጎደሎ ለሆነ ነጻነትና አገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ጎሰኞችና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ አንድ ባንዲራና አንድ ህዝብ እንጂ በጥስጣሽ ክልሎችንና የጎሳ ጎጆቻቸውን አይደለም። ብሔር ብሔረሰቦችና ህዝቦች የሚለው እንቶፈንቶ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባሪያ የሚባል አገር አልነበረም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት። ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችንም ይቀጥላል ቀጥሏል ማለት ነው። ይህን ካልን በኋላ ታሪክ ነውና ሀቅ ነውና መነገር ያለበት ታሪካዊ ገድል ነውና ለዚህ ቅዱስ ዓላማ የተዋጋ ነውና እየተዋጋ ያለውን አንጋፋ ድርጅት ኢሃፓን ዋቢ መስከረ አድርጎ መጥራት ቦታው ነው እንላለን። ወያኔ ሀብላ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዞ ሲንገታገት ሁሉንም አጋልጦ ገመናቸውን ሁሉ ፈንተው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ የፖለቲካ መዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢሃፓ ብቻ ነው። ዛሬ ጸረ ወያኔ ነን በማለት ያዙኝ ልቀቁኝ ሲሉና መድረክ ሲያጨናንቁ የሚታዩት ወፍ ዘራሽ ግለሰቦችና ስብስቦች ሁሉ ያንንም አልነበሩ ዛሬም እየታገሉ አይደለም። ጠንክር ያለና ጥርስ ያወጣ የትግል ስልት ጎልቶ እንዳይወጣ ግን እንቅፋት በመሆን ለወያኔና ግብራበሮቹ እየተቀሙ ቀጥሏል። ታዲያ ኢሃፓ የነገር ጫፍ ይዘው እንደሚሮጡት ወናፎችና የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው የሚያስገደው። ማለትም ኢሃፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው በህዝባዊ አንድነት እኩልነት ነጻነትና ሉዓላዊነት ነው። ለዛም ነው ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የከተለው። ይህን ርዕይ እውን እስከሚሆን ድረስ ትግሉ መከተሉ ደግሞ አይቀሬ ነው። ነውናም ያገራችንን ተጨባጭ ሁኔታ ብቻ ሳይሆን በአገራችን ዙሪያም ሆነ በዓለም አቀፍ ደረጃ ያለውን የኃይል አሰላለፍና በቀጥታም ሆነ በተዘዋዋሪ በአገራችን ላይ የነበረውን ያለውንና ሊኖረው የሚችለውን ተጽኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛው የዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነው። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምር ኃይል ባንድ በኩል ሲሆን በሌላ ጎራ በኩል ደግሞ በሶስት ማለትም በጀርመን በጃፓንና በጣሊያን ጥምር ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምር ኃይል ጎን መሰለፋና ይህም ኃይልም አጀናፊ ሆኖ መውጣቱ ኤርትራ ወደ እናት አገሯ እንድትከላከል ትልቅ አስተዋጽኦ ማድረጉን ማንንም ሊከራከር አይችልም። እንደ አውሮፓውያን ዘመን አቆጣጠር መስከረም 2 ቀን 1945 ዓ.ም ተመረጠ። ሁለተኛው የዓለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነትና በአክሲሱ ኃይል ተሸናፊነት መጠናቀቁን በእርነውና አሁንም ዓለም አሸናፊ ሆኖ በወጡት ሁለት ሀያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንም ተከትሎ ሁለቱ ሀያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቀ ክበብ ለማስፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ማለትም ዓለማችን ከዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የእጅ አዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም እንደገና በአሜሪካና በሶቪየት ህብረት መካከል ድፍን 45 ዓመት የፈጀው ቀዝቃዛው የዓለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህን ተከትሎ ትላንት ወደ እናት አገሯ የተቀላቀለችው ኤርትራ እንደገና በአሜሪካ ቀጭን ትዕዛዝ መገንጠሏ የአጋጣሚ ጉዳይ አይደለም። አሁንም ቀዝቃዛው የዓለም ጦርነት በመራሹ አሜሪካ አሸናፊነት ሲጠናቀቅ ተሸናፊ የሆነችው ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚያም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊዋ ሶቪየት ህብረት ጎራ ስለነበረች የበቀላው ሰለባ የሆነችው ማለት ነው። ሶቪየት ህብረት ዩጎዝላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፍ ውስጥ አስቀምጠው ለማሽከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብይን የሚያገለግሉ ቀጥረኞች በአግራችን እንዳሸንፈልተው ስናይ ያመናል። ለውጭ ሀያላን መንግስታት ማሽርገድና ማማከር እንደተዋጣለት ሙያ የሚቆጥሩ ጎዶሎ ምሁራንን ስናይ በጣም እናዝናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈሊጥና የሰለጠነ ፖለቲካ በሚል አባዚ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደበቀቀን የተባለውን የሚደግሙ ህሊና ቢስ ምሁራንን ስናይ ልባችን ይደማል። በዚህም ስልት የአሜሪካንን ተጽዕኖ የሚቀበሉ ብቻ ሳይሆን እንፈልጓለን የአሜሪካን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸንፈልተው ስናይ ደግሞ በጣም እናፍራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽንና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህም ማለት ግን በግሎባላይዜሽን ስማችን ይጥፋ ባህላችን ይቀየር ሀገራዊና ባህላዊ ነጻነታችን ይገፈፍና ማንነታችንን እንጣ ማለት አለመሆኑ መታወቅ አለበት። በአጭሩ የሚካሄደው በሄራዊ ትግል እንደነኚህ አይነት ተቃርኖችና የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን ድርጅቶችንና ስብስቦችን ሁሉ ከግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነድፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ሀያላን መንግስታትና የኃይል አሰላለፋቸውን የጎረቤት አገሮችንና አገራችን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁለገብ ተመክሮ ዕውቀትና ጥበብ ያካበተው ይሃፓ አሁንም አለና ብሎ የትግል ጭቦን ሊለቁሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ አገራችን ለመፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችውን እናት አገራችን ለማዳን መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም የአንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና በሄራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶችን ወደ ጎን ትቶ አገር ማዳን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና የአንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ማለትም ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያንኔና ያንኔ ብቻ ነው ለጎሳ ፖለቲከኞች መሃሉ ዳር ሜዳው ጫካና ከተማው ዶር የሚሆንባቸው። አንዴ የሽግግር መንግስት አያስፈልግም፣ ሌላ ጊዜ ምርጫ፣ አሁን ደሞ ሲጨንቃቸው አዲሱ ሽም ያሸጋግረን ለሚሉ የሐሳብ ድሃዎችና ጎዶሎ ምሁራንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሸሚያ የሚቃወሙ ናቸው ለሚሉት ጎዶሎ ምሁራንም ያለን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎዶሎ ኩባያ ሙሉ ኩባያ በሚል ፈሊጥ እንቺን አንካ ለሚሉት ስራ ፈት ምሁራን ያለን መልስ ጸጉር ስንጠቃ ቤት አይሰራም ነው። በምርጫ ስም ህዝብን እያዘናጉና ትኩረትን ወዳልሆነ አቅጣጫ እየዘወሩት ያሉትን አድርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን የድል አጥቢያ አርበኛና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትም ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዴሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘቡና ማስገንዘቡ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በአገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ላምባገነኖች የማይመች ህዝባዊና አገራዊ መንግስት ይቋቋም ማለት ነው። እናችንፋለን።
ፖለቲካኛ መዘዙ በኢትዮጵያ ተፈላጊውና መሰረታዊው ለውጥ እንዳይመጣ እንቅፋት ሆኖ የባጀብን በያቅጣጫው የሚከሰት ፍርሃት ለመሆኑ ምንም ጥርጥር የለውም። ከታሪክ ጋር ባዳ የሆኑ በርክተዋልና ከቀድሞ ጀምሮ ያለውን ማስረዳት አስፈላጊ ሆኖ ይገኛል። የስልጣን ጠመታቸው ህሊናቸው ይጋረደባቸው ሁሉ ተፈላጊውን ለውጥ በዚያ ምክንያት ፈርተው ጋሬጣነቱን መርጠው ቀውስ ፈጥረዋል አባብሰዋል። አጤል ስለዚህ ለምሳሌ ለውጥ ማሰብ ፍጹም ስልጣናቸውን የሚቀማቸው ስለመሰላቸውና ስለፈሩም ስርዓቱን ጠጋግኑ በጊዜ ብለው ወዳጆች የሰጧቸውን ምክር የነ መንግስቱ ነዋይ መፈንቅል ሙከራ የሰጣቸውን ማስጠንቀቂያ ሊያም ዳምጡዋል ቻሉ። ገፍተው ስርዓታቸውን ወደ አብዮትና ውድቀት አደረሱት። የኢትዮጵያ ህዝብ የሽግግር መንግስት ፍላጎት ተጻረው በራሳቸው ላይ ቀውስና ማዕትን የሚያመጡ ሁሉ የፍራት ሰለባ ናቸው። ሁሉም የሙሉ ስልጣን ጥመኞች መሆናቸው የሚዘነጋ አይደለም። የካፒታሊስት በጊዜያዊ ህዝባዊ መንግስት ሂደት ወደ ቀና መደምደሚያ ይድረስ ቢባልም የዚህ ሂደት አካል ለመሆን መኮንኖችና ወታደሮችም ቢታጩም ፍጹም ስልጣን ፈላጊው ድርግ ይህን ዴሞክራሲያዊ ሂደት ስለፈራው ያባ ያሸንፈናል ብሎ ስለሰጋ ፋሽስታዊ ጭፍጨፋና ቀይ ሽብርን አስፍኖ ሀገራችን እነሆ ዛሬ ለደረሰችበት ውድቀት ዳርጓታል። ድርግ ህዝቡን ፈራ ያባን ፈራ ነጻ ምርጫን ፈራ አለኛለው አማራጭ በጉልበት በስልጣን መቆየትና ደም ማፍሰስንም ነበር። ወያኔም ቢሆን ሊጋፈሩት የሚችሉትን ኃይሎችና ድርጅቶች አግሎ ተረጣፊዎችን ኮልኩሎ ሽግግር ብሎ ላይድን ገና ሾፈ። ፍርሃት ነው ያፓን ዋና ጠላት ብሎ እንዲያርቅና እንዲያጠቃ ያደረገው። በተወሰነ በግማሽ ልብም ቢሆን አሜሪካኖች ሳይቀሩ ሽግግር የተባለው እነይ ሀፓንም ያሳት ሲሉ ወያኔና ሻቢያ ሞታችን ይቅደም ማለታቸው የጊዜው አዛዣቸው የነበረው ሀርማን ኮሆን ያጋለጠው ነው። ወያኔ ያፓን በተመለከተ የነበረው የዝቅተኝነት ስሜት ፍርሃቱን እንዳባባሰበት የታወቀ ነው። ብቸኛ ስልጣን መፈለጋቸውና በራሳቸው ላይ መተማመን ስላቃታቸው ነጻ ምርጫና ውድድርን ፈርተው ምርጫ ሲያጭበረብሩ ከርመው ቀውሳቸው በርክቶ መቀሌ መወሸቅ ድረስ ወስዷቸዋል። ወደ ሙሉ ስልጣን ለመመለስ የሚያደርጉት መፍጨርጨርና እያፈሰሱ ያሉት ደም የሚበጃቸው አይመስልም። ፍጹም ስልጣን ፍለጋና ህዝብን ፍርሃት ሲጣመሩ አምባገነንነትን እንጂ ዴሞክራሲን አይወልዱም። የኢትዮጵያ ህዝብ ወያኔ የደቀነበትን የከፍፍል ግንብ አፍርሶ በህብረት ትግሉን ሲያፋፍም ብዙ ሺህ ህይወትን ሲገብር የተከሰተውን የወያኔ ውድቀት ሁኔታ የህዝባዊ ድል አብሳሪ እንዲሆን የሽግግር ሂደት ሁሉን ያሳተፈ ያቀፈ እውን ይሆን የተባለው ልዩ ልዩ ክፍሎችን በፍራት ውስጥ ከቷቸዋል። ባዳኑ ኢትዮጵያ የራሷ ብሔራዊ መንግስት የምታገኝበትን ሁኔታ ከቶም መቼም አይፈልጉትም። ያለውን ለማስቀጠል የፈለጉት ደግሞ የህዝብ ፍላጎት ባጭር የሚያስቀሩበትንም ዘዴ ዘየዱ። ከወያኔ ጉያው ተፈላጊውን የሚያሟሉ የሚመስሉትን መርጠን በመሰየም ለውጥ የመጣስ መስለን ህዝብን ሸውደን ትግልን እናቆላሸዋሉ። ይህ የፈረንጆቹም ኢትዮጵያውያን ቀጥረኞችም የተሳተፉበት ሴራ በዋሽንግተን ሲጠነጠን ረጅም ጊዜ አልፎ ለአሜሪካ ታዛዥ ሆነና በስለላ ስራ አሰልጥነው ያሰማሩት እስላም ክርስቲያን ነኝ ባይ አማራና ኦሮሞ የሆነ ምላሰ ፈጣን ወጣት በሚል ያው ሹሙን ሰይመው ሐሰት ዜናና የሽያጭ ፕሮፓጋንዳ አጅበው አሰፈኑብን። የፈሩት ህዝብና ሀገርን የሚወክል የሚጠቅም ብሔራዊ መንግስት ይመጣል ብለው ነው። በመሆኑም ይህን አቋማቸውን የሚቃወሙትን እነ ይሃፓን እንዳታስጠጉ ብለው መክረው ብልጥ የሆኑ መስሏቸው የዛሬ ስንት ዓመታት ድርጅቱን ባንጃነት የተውትን በድርጅቱ ስም ሊጋብዙና በአጠቃላይም የሽግግር ሂደት የሚለውን ሊቃወሙ ወስነው ተነሱ። ያደረጉትም ይህንኑ ነው። የሽግግር መንግስት ይሉ የነበሩ ቅጥረኞቻቸውም ከመቅጽበት ታጥፈው ምርጫ በኢህአዴግ ስር ሲሉ አቋማቸውን በእዝ አስተካከሉ። ሹሞቹ ትንግርታለን ቢሉም ከልባቸው በዚሁ ስለማያምኑ ሽግግር ከመጣ ስልጣናችን ይተናል በሚል ፍርሃት ያው ኢህአዴግን እናስቀጥላለን ብለው ታበያው በላያችን ላይ ተጫኑብን። የስልጣን ጥማቸውና ነጻ ሂደት ከመጣ እንወገዳለን ወይም በፈለግነው ፍጹም ስልጣን መፋለል አንችልም ብለው መፍራታቸው ይኸው ይመጣል ይቀጥላል ያልናቸው ቀውስ ውስጥ ገብተው አገራችንን ለከፋ አደጋ አጋልጠዋል። በህዝብ ፍላጎት በስልጣን እንደማይከርሙ ግልጽ ከመሆኑ ሌላ ኢትዮጵያን ለመበታተን ያላቸው ዘረኛ አቅድም የሚከሽፍ ለመሆኑ ምንም ጥርጥር የለም። በዚህ ላይ ምንም ሳይሸፋፈን መነሳት ያለበት ሀቅ ለዚህ አስከፊ ሁኔታ መከተል በዋናነት ተጠያቂ ያጭበረበሩን ባዕዳንና ሹሞቹ ዘረኞቹ ሳይሆኑ ራሳችን ህዝብ የተባልነው መሆናችንን ማመን ያስፈልጋል። የሱዳንና የአልጄሪያ ህዝብ ጽኑ ትግል በዚህ በኩል ወቃሽ ተመክሮ ይሆነናል። እኛ ሊጫወቱብን ሲነሱ ኳስ ሆነንላቸዋል፣ ተመኝተንላቸዋል። ባለምንጫዎችንና ኢትዮጵያውያን አይደለንም ባዮችን የአሶሳርባ ጉጉ በደኖ ነፍሰ ገዳዮችን ባይናችን ስር የክብር እንግዳ ብለው ያቀፉ የለም ሹሞቹ የለውጥ ኃይሎችና ኢትዮጵያን ጠቃሚ ናቸው ብለን መሞኘቱን መርጠን ራሳችንን ጎዳን። ጌዲዮን ስናይ አልተማርንም፣ ቡራዩ ሲመጣም ሹሙ አልሰማም ማለትን መረጥ። አጣዬ ለገጣፎ፣ ቤኒሻንጉል፣ ጋምቤላ፣ ሻሸመኔ፣ ድሬዳዋ፣ ደምቢዶሎ ወዘተ ግድያ በግድያ ግፍ በግፍ ሲያወርዱብን አሁንም ለገዳዮቻችን ማጨብጨብ ገንዘብ ማዋጣት ቅኔ ውዳሴ መደርደሩን መርጠን ተገኘን። ለዚህ ጥፋታችን ዛሬም ነገም ኢትዮጵያን ይቅርታ መጠየቅ አለብን። ሹሞቹ እንደ መራጮቻቸው ኢህአፓን ስለሚፈሩ ምርጫቸው የሆነው ማጥቃትና ማግለል ነው። የኢትዮጵያን ሉዓላዊነት የሚጻረሩት ሁሉ ትላንትም ዛሬም ሊወዱን የጠበቅነው አይደለምና ቢቃወሙን ያስደስተናል፣ ሀገራችንን እንዳልከዳን ያረጋግጥልናል እንጂ አያሸማቅቀንም። ግባችን የሽግግር ሂደት ተረጋግጦ ህዝባዊ መንግስት መመስረቱ እንጂ ከእናንተም በፉክክር ገብተን ስልጣን ልንቀራመት ቅንጣትን ፍላጎት የለንም ብንላቸውም ስጋታቸውና ፍርሃታቸው ሊበርድላቸው አልቻለም። በአንጻሩ የኢህአፓ ህልውና በቀላሉ ሊተን ባለመቻሉ ድርጅቱን በጠላትነት ፈርጆ መነሳት ውጤቱ የሚያምር እንደማይሆን ሳንታክት ነግረናቸው ነበር ማለት እንችላለን። ፍርሃታቸው መሰረቱ ህዝብን መፍራታቸው ነው። የህዝብ ወገኖችን የሚፈሩትም ለዚሁ ነው። ትንሽ ዴሞክራሲያዊ አጥንት እንኳ ቢኖራቸውና የህዝብን ነጻ ውሳኔ ቢያከብሩ ኖሮ ይህ ሁሉ ቀውስና ችግር ባልቀጠለ ነበር። ህዝባዊ መስመርን ከያዙ ህዝብም በፍላጎትና በውዴታ ባቀፋቸው በመረጣቸው ነበር። ግን ፍጹም ይህ ዴሞክራሲያዊ ስልጣንን እስከፈለጉና ወንጀለኞች እስከሆኑ ድረስ ያው ፍርሃታቸው እየጨመረ ቀውሳቸው እየተባባሰ መሄዱ አይቀሬ ይሆናል። የሽግግር ሂደትን ተቃውመው ባልት የሆነው ምርጫ መፈለጋቸው ህዝብን አሁንም ባያሌው እየፈሩ መሆናቸውን ያረጋግጣል። የፍርሃት ፖለቲካ ደግሞ መዘዙ ብዙ ነው። ዛሬ ገብተንበት ያለው ቀውስ ምንጩ በአዳኑም ሹሞቹም ህዝብን ለውጥን ነጻ ኢትዮጵያን ስለፈሩ ብቻ ነው። ፀረ ኢህአዴግ ትግላችን ይፋፋም። ኢትዮጵያ ለኢትዮጵያውያን ያባ ከህዝብ ጎን ቆሞ አቸናፊ ይሆናል።
And by color bell. የናቴ ጡጦ አደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ ስንከስቶ እንዴት ተሽቦ ምን ወጥቶ አባቴን ኮልሽ ብሎ ተቀምጦ በመክራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን ያስበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀላው ሲሄድ ቂስም አይጭድ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባልንገዲ እምባዬ ኮለልና የልጅነቴን ጉንሸሸራ ትንሽ ጎርፍ ሆነ ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያበቆኝን የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራጋቸው እንባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራቱ ያሳየኝ አስፋ በል እንግዲህ እንባዬ ኮለል በል
ደክመኔ ሰራለው በልጅነታችን እኛ ብናረድም ታትማል ጎጆአችን የትዳር ቤታችን እኛ ካለን አጥብቀን እንያዝ የለበት መፍረት ደክመኔ ሰራለው በልጅነታችን እኛ ብናረድም ታትማል ጎጆአችን የትዳር ቤታችን እያስካለን ድረስ አጥብቀን እንያዝ የለበት መፍረት
ከድማይ ፈርስን ባይሻል ይምጋ